የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያልን የተለመደውን የዘወትር ያክብሮት ሰላምታችንን እያስቀደም የዛሬ ህዳር 14 ቀን 2012 ዓመተ ምህረት ወይንም እንደ አውሮፓውያን አቆጣጠር የኖቬምበር 24 2019 ቅንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን ስንመለስ ደግሞ ሁለት ወቅታዊ ጽሑፎችን በማከታተል እናስተምታለን። የመጀመሪያው ጽሑፍ ርዕስ አብን ተወደደም ተጠላም ያማራ የህልውና አደጋ የወለደው ያማራ ባለ ጉዳይ ነው ይላል። ሁለተኛው ጽሑፍ ደግሞ ንጹሃንን ወህኒ የሚዶል ዳኛ በሽተኞቹን ከሚገል ሐኪምም የከፋ ነው በሚል የፍትህ መጓደልን የሚያጋልጥ ትንተና ከቀረበ በኋላ በኖርዌይ ስለሚካሄደው ሰላማዊ ሰልፍ አስመልክቶ አንድ ማስታወቂያ ይኖረናል። ከዚያም ቀሪውን ጊዜ የመደብነው በጥያቄና መልስ ነው። የዕለቱን ግዳችንንም ወደ ኋላ ላይ እናስተዋውቃለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Thank you.
አብን ተወደደም ተጠላም ያማራ ይህሉና ደጋ ይወለደው ያማራ ባለ ጉዳይ ነው። ባዲን ስሪቱ ጸራማራ ስለሆነ ወደ አማራ ለማቅረብ በመከረ ቁጥር የበለጠ ይራቀ የሚሄድ ድርጅት ነው። አብን ደግሞ ተወደደም ተጠላም ያማራ ይህሉና ደጋ ይወለደው ያማራ ባለ ጉዳይ ነው። ባዲን ከፈጣጥሩ ጀምሮ ምክትልነትን ነባር ይዞታው አድርጎ ጌቶቹ የሆኑ ለሚሰየሙ የበላዮቹ ጉዳይ አስፈጻሚ እንጂ ያማራ ባለ ጉዳይ ያልሆነ ሽንፍላ ነው። ባዲን የተፈጠረውና ዛሬም ድረስ የሚሰራው ያማራ ያልሆነውን ጸራማራ ነገር ሁሉ በአማራ ላይ ለመጫን ነው። ባዲን የተቋቋመው ያማራ ክልል ያልሆነውን ያማራ ጥላቶች እቅድ ያማራ ክልል ለማድረግ ህገ መንግስት የሚሉትን አማራ ያልተሳተፈበትንና ከአማራ አንጻር የተዋቀረውን የፋሽስት ወያኔ የቅሚያና የግድያ ደንብ ያማራም ህግ ለማድረግ መለስ ዜናዊ መንግስታዊ ያደረገውን ሰይጣናዊውንና ጸረ አማራውን አብዮታዊ ዲሞክራሲ መመሪያው አድርጎ የተፈጠረ ነውረኛ ድርጅት ነው። በአማራ ላይ የተጋረጠው የህልውና አደጋ የወለዳቸው የአብን ልጆች ቀደም ሲል የህዋት እንደራሴ አሁን ደግሞ የሆዲድ ጉዳይ አስፈጻሚ ከሆነው ከብአዴን ጋር አብሮ ለመስራት ማሰባቸው ብአዴን የአማራ ውክልና እንዳለው ዕውቅና እንደ መስጠት ይቆጠራል። በእኔ እምነት ይላሉ ጸሐፊው፣ አማራ መታገል ያለበት ከብአዴን ጋር አብሮ ለመስራት ሳይሆን የአማራ ውክልና ሳይኖረው የአማራን ሳይሆን የጌቶቹን ጉዳይ ለማስፈጸም የተሰየመበትን ወንበር ለመንጠቅና ለአማራ ለማድረግ መሆን ይኖርበታል። የጌቶቹ ጉዳይ አስፈጻሚ እንጂ የአማራ ባለ ጉዳይ ያልሆነው ብአዴን ከአብን ጋር እንዲሰራ መፍቀድ የአማራ ባለ ጉዳይ የሆነውን አብንን ተጠግቶ የአማራ ባለ ጉዳይ ተደርጎ እንዲቆጠር እድል ማመቻቸት ነው። አልፎም የአማራ ባለ ጉዳይ ያልሆነው ብአዴን መቆሚያ መሬትና ማስቻያ ሜዳ እንዲያገኝ ማገዝ ነው። ዛሬ አብን ብአዴን የአማራ ባለ ጉዳይ አድርጎ ከብአዴን ጋር ከተዋዋለ ነገ በአማራ ጉዳይ ጌቶቹ ብአዴን ይወከል ሲሉ ብአዴን አማራን አይወክልም ብሎ ለመናገር የሚያስችል አመክንዮ ሊኖረው አይችልም። መታወቅ ያለበት እውነት ብአዴን ሲጠናከር አማራ ይዳከማል፣ አማራ ሲጠናከር ብአዴን ይዳከማል። ብአዴን ሲዳከም እንደራሴ ያደረጉት በአማራ መካከል መቆሚያ ያጣሉ። አሁን አማራ እየተጠናከረ ባለበት ሁኔታ ነፍስ አልባው ብአዴን ነፍስ ካለው አብን ጋር የሚመሰርተው ህብረት ከተዳከመበት አፈር ልሶ እንዲነሳ የሚያደርግና አማራን የሚያዳክምበት ጉልበት እንዲያገኝ የሚያደርግ ነው። ኦሆዴድ ወይንም ኦነግ ኦሮሞን እንወክላለን ቢሉና ኦሆዴድ ከኦነግ ጋር ባንድ ቢሰለፉ ሁለቱም የኦሮሞ ባለጉዳዩ ስለሆኑ ነው። ብአዴን ግን ጸረ አማራ እንጂ የአማራ ወኪል ተደርጎ ሊቆጠር አይችልም። ስለዚህ ብአዴንና አብንን ባንድ ማሰለፍ አፕልና ብርቱካን እንደ ማደባለቅ አይነት በሁለቱ መካከል ያለውን ተቃርኖ አለማጤን ነው። አብን የሚበላ አፕል ሲሆን ብአዴን ደግሞ የተበላሸ ብርቱካን ነው። የተበላሸ ብርቱካን ደግሞ ዕጣ ፈንታው መጣል ነው። ንብና ዝንብ ማህበርተኛ ሆነው ማር ሊሰሩ አይችሉም። ቢሰሩም እንኳ ውጤቱ ማሩን ማቆሸሽ ነውና አብን ብአዴን የጌቶቹን ተልእኮ ለማስፈጸም ሲል ዝንብ አድርጎ ሊያጠፋው ወዳዘጋጀለት ወጥመድ ውስጥ እንዳይገባ መጠንቀቅ ያለበት ይመስለኛል። ህዝባችን በየአካባቢው ባደረጋቸውና እያደረጋቸው በሚገኙ ምድር አንቀጥቅጥ ጸረ ፋሽስት ወያኔና እንደራሴዎቹ ተጋድሎና በከፈለው ከባድ መስዋዕትነት እርስ በርሱ ሊተማመንና አብሮ ሊሰራ የሚያስችል የጋራ ትግል እርሾ ፈጥሯል። በሌላ አነጋገር ዛሬ ላይ አማራው ራሱንና ወገኑን ከፋሽስት ወያኔ ርዝራዦችና የጌቶቹ ጉዳይ አስፈጻሚ እንጂ የአማራ ባለ ጉዳይ ካልሆነው ከብአዴን ለመላቀቅ የሚችልበት መተማመን ላይ ደርሷል። ዛሬ ላይ ህዝባችን ሳይፈራ ከወንድሙ ጋር በፋሽስት ወያኔ ርዝራዦች የአማራ ባለ ጉዳይ ባልሆነው በብአዴን ላይ መዶለት ይቻላል። በዚህ ማስቻያ ሜዳ ላይ መካሄድ ያለበት ትግል ብአዴን በጌቶቹ እንደራሴነት በሚገዘግዛቸው አካባቢዎች ሁሉ ነጥቆ በመውሰድ የአማራ ባለጉዳይ ያልሆነውን ብአዴንን መቆሚያ ማሳጣት እንጂ ለብአዴን ሕጋዊነት በማላበስ ስር እንዲሰድ ዕድል ማመቻቸት መሆን የለበትም። ባጭሩ አማራው በየመንደሩ በየሰፈሩ በየቀበሌውና በየወረዳው የአማራ ባለጉዳይ ያልሆነው ጸረ አማራው ስርዓት በእንደራሴነት ተሰይሞ ፍዳችንን የሚያራዝመውን ብአዴንን መቆሚያ እንዲያጣ በማድረግ የየራሱን አካባቢ ሕጋዊነት ከሌለው ከእንደራሴው ብአዴን አገዛዝ ነጥቆ በመውሰድ የብአድ ምንደኞች በመሆን ተጭኖት የኖረውን ነውረኛ ድርጅት ነቅሎ ጥሎ ራሱን ማስተዳደር በመጀመር ከሌሎቹ ኢትዮጵያውያን ጋር በጋራና በእኩልነት የሚኖርባትን አገር ሕግና ስርዓት ለመመስረት መደራደር መጀመር አለበት ሲሉ ታዋቂው የፖለቲካ ተንታኝ አቶ አቻምየለህ ታምሩ ጽሑፋቸውን ያጠቃልላሉ። ንጹሃንን ወህኒ የሚዶል ዳኛ በሽተኞቹን ከሚገል ሐኪም የከፋ ነው። ጳጳሳት ካባቸውን ደርበው መስቀል ሲጨብጡ በክርስቶስ ዙፋን የሚቀመጡትን ያህል ዳኞችም ካባቸውን ደርበው የፍርድ ማሳረጊያ መዶሻቸውን ሲይዙ ከእግዚአብሔር ችሎት ይቀመጣሉ። በሽተኞች አካላቸውን በሐኪም እጅ የሚጥሉትን ያህል ተከሳሾችም አካላቸውንና ዕጣ ፈንታቸውን በዳኛ እጅ ይጥላሉ። የደግ ዘመን ጳጳሳት የምእመናን ሐኪሞች በሽተኞችን፣ ዳኞችን፣ ችሎት የሚቀርቡ ዜጎችን መንፈሳዊና አካላዊ ቀውስ ይፈውሱ نبر يكفو زمن دانيوش جن تكساش زيغو چن لچراك غجوش مسواعت النتي ياكربو سغا يميزان اچرو تنقوائيوش سيونو يتايالو يتقلاي فرد بيت پرزدانت تبلا باتالايو ييهادك پاستر يتسيما چوا دانيا قطفت ينو ياملاكتال ييك پرزدانت اينوان تالابا بربري بتسراوازي فتگارغات ما بيتوبيا يفرد هيدت የፖለቲከኞች ጣልቃ ገብነት እንደሌለ ቶፍራም ፖለቲካ ሀገር ብረት ተላቆ ለማያውቁ አዲስ ዘመን ጋዜጣ ተናግራለች። የፍርድ ካባዋን ደርባና በእግዚአብሔር ችሎት ተቀምጣ ከሶስት መጫኛ የረዘመ ውሸት ተርትራለች። ውሸትን እንደ መጫኛ ተርታሪዋ እንደምትለው ፖለቲከኞች በፍርድ ሂደቱ ታልገቡ የመከረኛው እስክንድር ነጋ ባልደረቦች በጨለማ ሆኒ የማቀቁት በርሷ ትዛዝ መሆኑን ትንገረና ያማራ ልጆች እየታነቁ በመላገሪቱ የሚታሰሩት በርሷ ቀጭን ትዛዝ መሆኑን ታሳውቃ በመስራቅ በደቡብ ምዕራብና በመሃል ኢትዮጵያም ንጹሃን በቆንጨራና በድንጋይ ያስጨፈጨፉት ወንጀለኞች በጨፈጨፋቸውና ባፈናቀሏቸው ዜጎች ግብር እየተጠበቁና እየተንደላቀቁ የሚኖሩት በርሷ ወሳኔ መሆኑን ታሳውቃ በፖለቲከኞች ጣልቃ ገብነት ታልሆነ ዜጎች በውሸት የሰለጠነ ምስክር የመሰከረባቸው ጨለማ ቤት የሚማቀቁት በርሷ አመራር መሆኑን ትንገረና ለ30 አመታት በወልቃይት በራያ በጋምቤላ በበደኖ በአርባጉጉ በጉራ ፍርዳ በመተከል በወጋዴንና በሌሎችም አካባቢዎች የዘር ማጥፋት ወንጀል የፈጠሙት ዛሬም ገጆች ሆነው በድሎት የሚኖሩት በርሷ ይሁንታ መሆኑን ታሳውቃ የዳን ሊጥና ጭልፋ ሳይቀር ዘርፈው መርከብ ገዝተው የሚነግዱት ችሎት ያልቀረቡት በርሷ ትዛዝ መሆኑን ታሳውቃ ለ5 አመታት አማራ ሴቶችን በመድኃኒት ሲያመክኑ ወንዶችን የቆዳው ሃያን ተለጠሉ ሲሰልቡ ስረኞቹን ወግባቸውን እንዳገዳ ሲሰብሩ ቆዳቸውን እንደሌጦ ሲገፉና ጥፍራቸውንም እንደ ስንጥር ሲነቅሉ የኖሩት ጭራቆችና ወንጀለኞች ዛሬም ተንደላቀው የሚኖሩት በርሷ ይሁንታ መሆኑን ትናገራ እንደማንኛውም ፍጡር ይችም ሆነ ሌሎች ቀጣፊ ዳኞች አላፊ ናቸው። የማያልፈው የእኩይ አጸያፊ የሆነው ተግባራቸው ነው። የማልፈው ለሆዳቸውና ለስልጣን ሲሉ ወገናቸውን ላረመኔ ገዦች መስዋዕት የማቀረባቸው ታሪክ ነው። ክርስቶስን አሳልፎ የሰጠው ይሁዳ ታሪክ እንደማያልፍ ህዝባቸውን ለጭራቅ አሳልፎ የሰጡ ከሃዲ ዳኞች ታሪክም ዘላለማዊ ነው። ይህ ዘግናኝ ይሁዳዊ ተግባራቸው በታሪክና በትውልድ እስከ ዳግም ምጣት ሲታወስና ሲተረክ የሚኖር ነው። ባርመኔ ገዦች ተወንበር የሚቸከል ሐሳዊ ዳኛ በሐሰት ምስክሮች ንጹሃን ዜጎችን ጨለማ ቤት ከቶ ቆዳ የሚያስመልጥ ወገብ የሚያሰብር እግርና እጅ የሚያስቆርጥ የሚያሰልብ በፈላውሃና በኮረንቲ ያስጠብሶ የሚያስገድል የዲያብሎስ ተላላኪ ነው። ስለዚህ በእግዚአብሔር ችሎት ተቀምጦ ፍርድን በማጣመም በመዋሸትና በመቅጠፍ ንጹሃንን ወህኒ የሚጎል ዳኛ ሆን ብሎ በሽተኞችን ከሚገል ሐኪምም የከፋ ነው ሲሉ በምርጥ ጽሑፋቸው የሚተባበሩን አቶ በላይ ነሐባተ ትዝታቸውን ያጠቃላሉ።
እንዲህ ነው ፍቅር መነጋገር
የሰላማዊ ሰልፍ ጥሪ በዲሰምበር 10 ቀን የኖርዌይ መንግስት የኖብል የሰላም ሽልማት ስነ ስርዓት ላይ የተቃውሞ ድምጽ ለማሰማት ሰላማዊ ሰልፍ ተዘጋጅቷል። በዚህ ሰላማዊ ሰልፍ ላይ በኖርዌይ የሚኖሩ ኢትዮጵያውያኖችና ከጎረቤት ሀገሮች የሚኖሩ እንዲሁም በቀሩት የአውሮፓ ሀገሮች የሚኖሩ ይሳተፉበታል ተብሎ ይጠበቃል። ሰላማዊ ሰልፉ በኢትዮጵያ ህዝብ ላይ እየደረሰ ያለውን ጭፍጨፋ ማፈናቀል ህጋልበኝነትና በእምነት ተቋሞችና የሃይማኖት አባቶችና ምእመናን ላይ የተፈጸሙ ያሉትን ጥቃቶች ለማቀፍ ህብረተሰብ ለማጋለጥ ነው። በኢትዮጵያ የተፈጸሙ ያሉ ግፎች በተሸላሚው ዶክተር አብይ አህመድ ዕውቅናና ፈቃደኝነት መሆኑን ማንኛውም የሰው ልጅ ፍጡር የሆነ ሁሉ የሚያውቀው በመሆኑ የአብይን ወንጀሎች ማጋለጥ ከወገን የሚጠበቅ ጥሪ ነው። ስለሰላማዊ ሰልፉ ዝግጅት ተጨማሪ ማብራሪያ የምትፈልጉ በኖርዌይ ነዋሪ ከሆኑትና ሰልፉን ከሚያዘጋጁት ተወካይ ጋር በቴሌፎን መስመር መገናኘት የምትችሉ መሆናችሁን እንገልጻለን። የቴሌፎን ቁጥሩ 0047 48 62 12 12 ደግመዋለሁ 0047 48 62 12 12 ከስዊድን እስከዛሬ በሰልፉ ለመሳተፍ ስም ዝርዝራቸውን የሰጡን ሰዎች በሚከተለው የጉዞ መስመር ተመዝግበዋል። መነሻ ቀን ዲሰምበር 9 ቀን 22 ሰዓት ከሩብ ከምሽቱ ማለት ነው 22 ሰዓት ከ15 በፍሌክስ ቡስ በሚባል ከስቶክሆልም ሴንትራልን ተነስተን ዲሰምበር 10 ጧት ኦስሎ እንደርሳለን። ከሰላማዊ ሰልፉ በኋላ የዚያን ዕለት 16:50 ከኦስሎ በባቡር ወደ ስቶክሆልም እንጓዛለን ወይም እንመለሳለን። ከምሽቱ ወይንም 22:47 ስቶክሆልም እንደርሳለን። ለዚህ ጉዞ ደርሶ መልስ በጠቅላላው 700 የስዊድን ክራውን ይከፈላል። ለተጨማሪ መረጃ በስልክ ቁጥር 073-77-00-333 ወይንም 070-788-9990 መደወል እንደምትችሉ ከወዲሁ እንገልጻለን። ከስቶክሆልም ሰልፉን የሚያቀነባብረው በስዊድን ሞሪስ ወገኔ ማህበር ይህንን ማስታወቂያ እንድንገልጽ ጠይቆናል። ስልኩን አንዴ ልድገምላችሁ፣ 073-77-00-333 ወይም 070-788-9990 መደወል ትችላላችሁ። አመሰግናለሁ።
አድማጮቻችን በመግቢያችን ላይ እንደገለጽነው ገጣው ስርጭታችን ጥያቄና መልስ ጊዜ ነው። የዛሬው እንግዳችን በተለያዩ ሜዳዎች በመቅረብ ጥልቅ የሆኑ አንድነት ጥሪዎችን የሚያስተጋባ በተለይም የኢትዮጵያ ሕዝብ ህልውና እየተፈታተነ ያለውን አራዊት ህገ መንግስት ጤነኛና ለኢትዮጵያን ህልውና ዋስትና ሰጪ አዲስ ስርዓት አዋላጅ ያለውን ህገ መንግስት ኢትዮጵያ ረቂቅ ሐሳብ ያበረከተ ነው። እንግዳችን ጋር በዛሬው ውይይታችን ላይ በኢትዮጵያ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ቆሶችንና መስተዎቻቸው ዙሪያ እንዲሁም በጥሩ በመላው ዓለም የተበተነውን ህገ መንግስት ረቂቅ ሐሳብ አስመልክቶ እናወያያለን። ተናስተኛቱ መኮንን ድያሞ ይስማሃል?
አዎ ይስማኛል። ሰላም ብያለሁ ተቆላ።
እሺ አቶ መኮንን በየጊዜው የኢትዮጵያ ንትሪዶ ለውይይት ሲጋብዝ በፈቃደኝነት ሁልጊዜ በመቅረብ ድንቃሳቦች በማጋለም ለምታደርጋችሁ ትብብር በኢትዮጵያ ንትሪዶ አድማጮቻችን በራሴ ስም ያኮሩት ምስጋና እናቀርባለሁ። እንግዲህ ለወደፊቱ የሚሆነውን እንደማትነስገን ነው ምረዳው። ወደ ውይይታችን እስቲ እንሻገርና መጀመሪያ ጥያቄው በእናንተ አካባቢ መቼም በዚህ በአሜሪካ ማለት ነገር ነው ያለው ሰላማዊ ሰልፉ ምንም ሁሉም ብድናው ብዙ ነገር የሚፈጸመው እዛ እናንተው አገር ነውና በዛው በአሜሪካ ማለት ነው። ሰሞኑን በሚኒሶታ ሰላማዊ ሰልፍ ተካሂዷል። ይኸውም ሰላማዊ ሰልፍ ጽንፈኛውን ጀዋርን የሚመለከት ነው። ቀጣይም ተቃውሞች እንደሚደረጉ አንዳንድ መረጃዎች ደርሰውናል። የጃሪ ጽንፈኛ ምሽግ ሆነች ሚኒሶታ ሰልፉ ምን ይመስል ነበር? የተሳካ ነው እንትን ያለው? ይህን ሰልፍ ማስመልክቶ አንዳንድ አስተያየቶች አሉ። እስቲ ስለ ሰልፉ አጠር ያለ እንደው ግምገማ በሰጠን።
አመሰግናለሁ ተኮላ። ሰልፉ በጣም ትልቅ ውጤት እያስገኘ ነው። በጣም የኢትዮጵያ ሕዝብ በሚያኮራ ደረጃ፣ በእውነት በሚያኮራ ደረጃ ሴቶች፣ ወንዶች ይህንን ተሮሪስት ጀዋር የሚባለውን እጅግ እሱንም በሚያስደነግጥ ሁኔታ ተጀምሮ እስከ ዛሬ ድረስ ሰው ገና አላቆመም፣ እየቀጠለ ነው። በተለይ ደንቨር የተደረገው በጣም የሚያስደንቅ ጠቅላላ ሙሉ በሙሉ ነው የዘጉባቸው። እኛም ሚኒያፖሊስ እዚህ የእነሱ ሄድ ኳርተር የወለፍ እና የጀዋር ሄድ ኳርተሩ መንሶታ ነው መነሻ አድርገን ተቃውሞ ለሌሊትም ቢሆን እዛ ሄደን ውድ የሆኑ የኢትዮጵያ ልጆች በጥቂትም ቢሆን መቶ ምናምን የሚሆን ልጆች ሰዎች ሄደን ኢትዮጵያውያን ከፍተኛ ተቃውሞ አድርገናል እና የደንቨሩ በጣም ሰክሰስፉል ነው። ከዛም በየቦታ በተለይ ትናንት እንትኑ ማን ነው ቬጋስ የተደረገው በጣም የሚያስደስት ነው። ሁለት ቦታ ነው ዘጉበት እና መጨረሻ ላይ የውርደት ይሄ ሺሻ የሚያጨሱበት ሄዶ ነው እዛ የተሰበሰቡት። በጣም በዛ ቢባል 20 ሰው እንኳን አልገባለትም እና በጣም የውርደት ነው የደረሰው ሽንፈት። እና እኛ ደግሞ ሰኞ በጣም ትልቅ የሰላማዊ ሰልፍ እያዘጋጀን ነው እዚህ መንሶታ በእነሱ ዋና ሄድ ኳርተር የኦነግ ኮንሴል እንኳን ኢትዮጵያ ኮንሴል ተብሎ የኦነግ ኮንሴል የተከፈተበት ዋናው እዚህ ነው የኢትዮጵያ። እና ከፍተኛ ተቃውሞ አድርገናል። ለማድረግ ሰኞ ከፍተኛ ዝግጅት እያደረግን ነው። ስቴቱም እዚህ ያለው የክፍለ ሀገሩ ገቨርነር በኩል ፈቃድ አግኝተናል እና ለገቨርነሩም ደብዳቤ አዘጋጅተናል። ለመሄድ ደብዳቤ አዘጋጅተናል። ለሴኔተሩ ደብዳቤ አዘጋጅተናል። ለሲቲ ምንድን ነው ለተመራጫዋ ለኮንግረስ ለኦማር ለኮንግረስ ውመንም አዘጋጅተናል። ለሁለቱም ትዊን ሲቲ ስለሆነ ለሁለቱም ሜሮች ደብዳቤ አዘጋጅተናል እና ጀዋር የአሜሪካ ሲቲዝን ስለሆነ እያለ ኢትዮጵያ ሄዶ የኦሮሞን ቀሮ ተሮሪስት ግሩፕ ፈጥሮ እዛ አቋቁሞ የኢትዮጵያን ሕዝብ እየጨረሰ እንደሆነ የኢትዮጵያን ቤተክርስቲያን እያቃጠሉ እንደሆነ በመደዳ ህዝባችንን እያስጨነቁ እንደሆነ ዓለም እንዲያውቅና እነሱም ለኮንግረስ እንዲያስገቡልን አዘጋጅተን ይህንን አድርገናል። ከፍተኛ መላ 11 ቸርች ነው አሁን ነው ደብዳቤ መበተኑ እንደው መጨረስ የጨረስ ነው። 11 ቸርች ነው ኦርጋናይዝ ያደረግ ነው እና በጣም ትልቅ ሰላማዊ ሰልፍ ማንዴን ደግማለን ማለት ነው።
አይ በጣም ጥሩ ትክክል ነው። መቼም በሀገራችን ፈጸመው ወንጀል ዋና ተጠያቂም እሱ ነው። በአንደኛ ቁጥርም እናልገው ሁለተኛ ግን ይሄን ሰላማዊ ሰልፍ ይመለከት አንዳንድ ማስተያየቶች አሉ። ጥሩ ነው ሰላማዊ ሰልፍ መደረግ አለበት። ለምን በሀገራችን እንዲህ አይነት ግፍና መከራን ለማድረስ ደፍሮ የተሸራሸረ የውጭ ሀገር ዜጋ ኑሮት የሚሰራ ነው? በዚህ ዘመን አለ ኢትዮጵያ ውስጥ የተፈቀደበት ቦታ ያለ አይመስለኝምና ግን ይሄም ሲደረግ ራሱ ያገዛዙ እነ ዶክተር አብይ ተጠያቂዎች አይደሉም ወይ የሚልም ጥያቄ አለ። ምክንያቱም አሁን እንዳነሳው የአሜሪካ ዜግነት አለ የሰውዬ ግን ኢትዮጵያ ውስጥ ወታደር አጃቢ ተመድቦለት ከኢትዮጵያ ገንዘብ አንጥራብ እየተሰጠ ለወታደሮች ጠባቂዎች ደሞዝ እየተሰጠ መኖሪያ ቤት እየተሰጠው እንደፈለገው እንደመንግስት ይሸራሸራልና ይሄንን የሚያደርግ ዶክተር አብይ ሳይወቀስ ተጠያቂነቱ ሳይነገር በጆዋር ላይ ብቻ ቢጮህ ትግሉ ትክክል ነው ብለና እንላለን።
አዎ አሁን ዋናው ምንድነው በጀዋር በኩል ጀዋር አንደኛ አሜሪካ ሲቲዝን ነው ወይ ሄዶ ደግሞ ከሚድል ኢስት ጋር ከአይሲስ ጋር ኮኔክሽን ፈጥሮ ቀሮ የሚል የኦሮሞ አይሲስ አይነት አቋቁሞ ህዝቡን እየጨረሰ ያለ ህፃናትን እየገደሉ ያሉት እየሰቀሉ ያሉት የኢትዮጵያን ቤተክርስቲያን እያቃጠሉ ያሉት ያ አሜሪካዊ ሲቲዝን ሆኖ ይዛ ሄዶ ይሄንን ኤስታብሊሽ በማረጉ በአሜሪካ በኩል ወንጀልና እንደገና ለቀረው ገንዘብ ተመልሶ መጥቶ ገንዘብ እየሰበሰበ እንደሆነ አሁን ገንዘቡ ወደ 300 ሺህ አካባቢ ከ350 ሺህ አካባቢ ተይዞበታል በአሜሪካ መንግስት እና ገና ለ45 ቀን አለ ምርመራ። እሱን ለማጠናከር ነው እንደውም ሰኞ እኛ ሰላማትልክ ሰላማትን ምናረገው አንደኛ እሱ ጀስቲስ ጀዋር ወደ ፍርድ ቤት እንዲቀርብ አሜሪካዊ እንደሆነ አሁን እሱ የሚከሰሰው አሜሪካዊ ሆኖ እንዴት የገዳይ ቡድን እዛ ሄዶ ማቋቋም እንደቻለ ነው የአብይን በተለይ አርገኒቱን ያቀረብን ያለ ነው። ሁለተኛ ገንዘቡ እንዲያዝና እንደገና ሞር ለመሰብሰብ የመጣው ወደ 2.5 ሚሊዮን ከኦሮሞ ህዝብ ለመሰብሰብ ነው ፕላን አድርጎ የመጣው እና ይሄ ሁሉ አሜሪካ እንዲያውቅ ጀዋርን ለብቻ አደረግነው አንዱ እሱ ነው ታርጌት ያደረግነው አሜሪካዊ ሲቲዝን ትሆነ የዶክተር አብይ ኬዝ ግን በአገር አቀፍ ደረጃ እሱ በኢንተርናሽናል ወንጀል አንደኛ ኃላፊነት ወስዶ መሐላ አድርጎ የኢትዮጵያን ህዝብ የአገሪቷን እስካንድ ሰው መብት ይጠብቃለሁ ብሎ ከተከበ በኋላ ኢግኖር አድርጎ ለእንደዚህ አይነት ቡድን ሰጥቶ ህዝባችን እያስጨፈጨፈ እንደሆነና እያስገደለ እንደሆነ እሱን ሊግሊ አንደኛ ኢትዮጵያ ኮቨናንት የፈረመች ሀገር ናት 1966 የሰብአዊ መብት በአጠቃላይ የአንድ ሰው መብት ድረስ መንግስት መጠበቅ ካልቻለች ኢንተርናሽናሊ ጠርታ ኢቨን ኔቨር አገን የሚባለው ከሩዋንዳ በኋላ የኮቨናንት ተደርጓል እስ አቅሙ ቢያጣ ኢንተርናሽናል ኮሚኒቲ ፒስኪፒንግ እንዲገባ ማድረግ ሲችል ዝም ብሎ ህዝባችንን እያስጨረሰ ስለሆነ እሱን በኢትዮጵያዊ የታወቁ ስራ እየተሰራ ያለው አንዱ እሱ ነው። ምክንያቱም በአይሲሲና በአይሲጄ በኩል እሱን ሌላ ስራ እየሰራን ነው።
ኦኬ አይ በጣም ጥሩ ነው። ማለትም ኢትዮጵያም ይሄን አይገነዘመው ለማለት ሳይሆን ምናልባት ሰልፉ እንዲካሄድ አጋጣሚውን ተጠቅሞ ለማንጸባረቅ ይቻል እንደሆነ ከሚለው ነው እንጂ ማንም አይምሮ ያለው ሰው ይሄን ኢትዮጵያ ውስጥ የሚሰራው ወንጀል አብይንም እንደሚመለከት ግልጽ ነው። እስቲ ወደ ሌላው ደሞ ጉዳይ ነው። ደሰም ወደ ኢትዮጵያ በኢትዮጵያ ውስጥ በዘም እንደው ዜናውን የሚያራግበው ማለት በሰፊ ዜና የሚነገርለት እዚህ ውህደት የሚባለው ከመደመር ወደ ውህደት አሁን ደሞ አዋጅ የተባለ ነው። ሶስቱ አራት የኢህአዴግ ግንባር አባላቶች ውህደት ለመፈጸም ሞክረው ሶስቱ ሲስማሙ አንዱ አልተስማማም። ህብረቱ ወይንም ውህደቱ ህብረ ብሔራዊ ፌዴራሊዝምን ኡድን ለማድረግ ነው ይላል። ይቅርታ በሀገራችን ግን ያለ የሰፈነው ህገ መንግስት ህብረ ብሔር ፌዴራሊዝምን ኡን ያደርጋል ብለ ተላለህ ወህ ምናላት የወዳንተ እስራ የሚጠጋ ይመስለኛል። አሁን በቅርብ ያወጣው ተርዘ ለንባብ ያበቃው ረቂቅ ሐሳብ ህብረ ብሔራዊ ፌደራል ዘመን ከጎሳ ነፃ የሆነ መቼ ህብረ ብሔር ስንል ጎሳን እንትን መሰረት አረጋ አይደለምና እነሱ ግን የሚያወሩት ይሄን ነው ህብረ ብሔር ፌደራል ብለ የመሰረት ነው ነው ማለት እንዴት የጠበኙ ስብስብ ይሄን ነገር ሊፈጽሙ ይችላል ብለ ታስባለህ?
በጣም ይገርማል ተቆላ። ለምሳሌ ዶክተር አብይ አላማ አድርጎ የተነሳው የኢትዮጵያን ህዝብ ማታለል እንዴት እንደሚቻል ነው። አሁን ይሄ ለምሳሌ የኢትዮጵያ ብልጽግና ፓርቲ ተብሎ ነበር መጀመሪያ ያታወቀውና በኋላ ኦሮሞና ሶማሌ ተቃውሞ ተብሎ ኢትዮጵያ የሚለውን ስም ደመሰሱ። ኢትዮጵያን ስም ደመሰሱ። ኢትዮጵያን ስሙን የኢትዮጵያ የሚለውን ስም ደምስሰው ብልጽግና ፒፒ ብቻ አደረጉ። በፊት ኢፒፒ ነበረ የተደረገው እና አሁን በኋላ እንደ አንድ ተራ ነገር ኢትዮጵያ የሚባል ስም ደመሰሱ እና አሁን አላማቸውን ለማሳካት መጀመሪያም ቢሆን ብልጽግና ፓርቲ ያለበት ምክንያት የአብይ መጽሐፉም ላይ እንደጻፈ አላማን ለማሳካት ህዝብ የሚፈልገውን አድርግ ወይም ተናገር ነው ነገሩ። የሱ ፕላን አላማን ለማሳካት ህዝብ የሚፈልገውን ወይም ህዝብ ምን እንደሚል እንደዛ ተናገር እና ከዛ በኋላ አላማን ፈጽም ነው ነገሩ። እና አላማውን ለመፈጸም ብቻ ነው እንጂ እነሱ ፒፒ አሁን ያደረጉት ብልጽግና ፓርቲ ብሎ ኢትዮጵያ ስሙንም ደምስሰው ያደረጉት የኢትዮጵያ ህዝብ አሁን ብልጽግና ስለተባለ ያቺው ቃል ስላለች እንበለጽጋለን ብሎ እንዲጠብቅ የኢትዮጵያ ህዝብ ኦልሞስት እንደ ከብት እያታለለ ነው የጀመረው ዶክተር አብይና ይሄ በጣም የሚያሳዝን ነገር ነው። ዋናው ስለ ኤትኒክ ፌደራሊዝም ደግሞ ደዛ ሲኒሄድ በጣም እሱ ደግሞ በጣም የሚዘገንን ነገር ነው። ለክ ባቡር አዲስ መጀመሪያም ሲሰራ በፕላን በሞዴል ሰርተ ነው ባቡሩን በላው ላይ የሚሄደውና እነሱ ያደረጉት ነገር ከመሰረቱ ኢትዮጵያን ለማጥፋት ህዝቡን ለመጨረስና ያቺ ኢትዮጵያን ምድር ለመውሰድ ከፍተኛ እቅድ አድርጎ እንደተነሱ በእርግጥ ኢትዮጵያ ህዝብ በትክክል አሁን እየተረዳ ነው። ግን እየተረዳ ነው አይመስለኝ። ቢሆን ኖሮ የዛን ጊዜ ነበር አልቀንም ቢሆን የዛን ጊዜ ነበር ማስቆም እንችለው ዓለም መንግስታትም ሊገቡልን ይችሉ ነበር ቢናውቅ ኖሮ። ግን በማታለል ለምሳሌ ብሔር ብሔረሰቦች መብት ለማስጠበቅ ብሎ ነበረ ያደረጉትና ያ ምንድን ነው የተደረገው? የኢትዮጵያ ህዝብ ፋንዳመንታል እንዲረዳ እኔ የሚፈልገው ምንድነው? አንደኛ የህግ የበላይነትና ህገ መንግስት የሚባለው ነገር የኢትዮጵያ ህዝብ እስካሁን ሙራሎችም የኢትዮጵያ ሙራሎችም በፍጹም ትርጉሙን አያውቁትም። ህገ መንግስት ማለት ጋቨርንመንት መንግስት ወይም ጽፎ በፓርላማ የሚጸድቅ ነገር ነው ወይም በእንግሊዘኛ ምን ይባላል ጋቨርንመንት ሎ ይባላል። እና አንደኛ ህግ ሲባል ፕራይመሪ ህግ አለ ለአንድ ሀገር ወይ እንደገና ሰከንደሪ ህግ አለ። ፕራይመሪ ህግ የሚባለው superior law of the land ነው ወይም rule of law ነው ወይም የሀገሪቷ ኮንስቲትዩሽን ይባላል። ያ ፕራይመሪ ሎው ነው። ይሄ ፈጽሞ ከህገ መንግስት ጋር ግንኙነት የሌለው ነገር ነው። አሁን ይሄንን ህዝቡ ያንን ፕራይመሪ ሎው የሚያጸድቀው ማን ነው? ፕራይመሪ ሎው ለዓለም ተጽፎ የተቀመጠ ፎርሙላ ኢትዮጵያ ውስጥ ምሁራን ተሰብስቦ የሚጽፉት ወይም ድራፍት የሚያወጡ ነገር አይደለም ፈጽሞ። ምክንያቱም ለዓለም ተጽፎ የተቀመጠ በዛሬ ጊዜ 28 አገሮች ይጠቀማሉ። የሚያስገርመው ነገር ከ28ቱ አንዷ ሊስት ውስጥ ያለችው ኢትዮጵያ ናት። የሚያስገርም ነገር ነው። እና 28 አገሮች ውስጥ 27ቱ በትክክል ይጠቀማሉ ፌደራሊዝም ነው። ምክንያቱም በአለም ላይ የህግ ሞዴል በአለም ላይ የህግ በላይነት ሞዴል ሁለት ነው። አንዱ ሴንትራሊዝም ነው አንዱ ፌደራሊዝም ሞዴል ነው። እና ሴንትራሊዝም መንግስትን የሚቆጣጠር መንግስት አለው ግን ዲቮሉሽን አለው ሴንትራሊዝም ማዕከላዊ መንግስት እስከታች መቆጣጠር ይችላል። እና ሴንትራሊዝም ውስጥ የቀሩት የዳማ ህዝብ ከ8 ውጪ ያለው አገር በሙሉ ሴንትራሊዝም ይጠቀማል። 28 የተባለው ይሄ ሱዶ ኮንስቲቱሽን ኢትዮጵያን ጨምሮ ሎለስ ካንትሪ ፌደራሊዝምን ይጠቀማል። ከነዚህ ከሁለቱ ብሎኮች ውጪ ያለው ህግ አልባ አገሮች ይባላል። ስለዚህ ህግ አልባ አገሮች ውስጥ ኢትዮጵያ አንድ ቁጥር ናት። እና አሁን ይሄ ፕራይመሪ ውስጥ ነው አሁን እኔ የምናገረው። ፕራይመሪ ማለት ሱፕሪም ሎ ኦፍ ዘ ላንድ እና ኮንስቲቱሽን ወይ ሩል ኦፍ ሎ የሚባለው ፈጽሞ መንግስትን የማይመለከት ፈጽሞ ፓርላማን የማይመለከተው እና ፈጽሞ የኢትዮጵያ ምሁራን ረቂቅ የማያደርጉት ወይም ተሰብስቦ የማይጽፉትን ነገር ነው የሚነግርህ። ኦልሬዲ ለዓለም መንግስታት እንዲጠቀሙ በፌዴራሊዝም ሞዴል በፌዴራሊዝም ቴምፕሌት ተቀምጦ ፌዴራሊዝም ነው ይሆናል የኛ ፍልስፍና ያለ ሁሉ አገሮች እንዲጠቀሙ የተቀመጠ ነው በዓለም አቀፍ ደረጃ። ስለዚህ ያ ምንድነው የሚባለው? በICCPR መሰረት ህዝቡ ኮንሰንት እንዲሰጥ ረቂቁ ከዚህ ከፌዴራሊዝም ወይም ሴንትራሊዝም ህዝቡ ኮንሰንት እንዲሰጥ ለህዝብ መቅረብ አለበትና ህዝብ ማጥበቅ አለበት ብቻ ነው። ማንም ረቂቁን ጽፎ ለህዝብ ማቅረብ ይችላል። ያ ፌዴራሊዝም ሞዴል ነው። ፌዴራሊዝም ሞዴል ከሴንትራሊዝም ሞዴል በምን ይለያል ተብሎ እንኳን ቢጠየቅ ዲቮሉሽን የለውም። ለምሳሌ ማዕከላዊ መንግስት እስከታች ድረስ ስልጣን የለውም። ፌዴራሊዝም ከተባለ ፌዴራሊዝምና በክፍላተ ሀገር ብቻ ነው የሚከፋፈለው። ክፍላተ ሀገር ማለት የራሱን እያንዳንዱ ክፍላተ ሀገር ራሱን በራሱ ያስተዳድራል ማለት ነው። አውራጃ ራሱን በራሱ ያስተዳድራል ማለት ነው። ወረዳ ራሱን በራሱ ያስተዳድራል ማለት ነው። ገበሬ ማህበርና ከተማዎች ራሳቸው በራሳቸው ከአዲስ አበባ ጀምሮ እስከታች ሚኒስትሪፓሊቲ ራሳቸው በራሳቸው ያስተዳድራሉ ማለት ነው። ፌደራሊዝም ሞዴሉ ዋናው ዲሴንትራሊዝም ነው። እንደ ሴንትራሊዝም እስከ ከማዕከሉ እስከ ታች ድረስ አይሄድም። ስለዚህ ፌደራሊዝም እነሱ ምንድነው ያደረጉት? አሁን ይሄ ስለ ፕራይመሪ ሎ ነው አሁን እስካሁን የተናገርኩት። ሴኮንደሪ ሎ ደግሞ ምንድን ነው? ገቨርንመንት ሎ የሚባለው ምንድን ነው የሚባለው? ሴኮንደሪ ሎ የሚባለው ህገ መንግስት ነው። አሁን ያ ቅድም የተናገርኩ ፈጽሞ ኢትዮጵያ ውስጥ የለም። ህገ መንግስት ሴኮንደሪ ሎ ነው። ህገ መንግስት ደግሞ ምንድን ነው? ክሪኤትድ ኢንቲቲ ነው። ከሱፕሪም ሎ ኦፍ ዘ ላንድ የሚወጣ ነገር ነው፣ የሚወለድ ነገር ነው። ሱፕሪም ሎ ኦፍ ዘ ሎ ለምሳሌ የአገሪቷ ሱፕሪም ሎ ኦፍ ዘ ላንድ ወይም ሩል ኦፍ ሎ ኦፍ ኢትዮጵያ የኢትዮጵያ ሩል ኦፍ ሎ ወይም ኢትዮጵያን ኮንስቲቱሽን ወይም ህገ ኢትዮጵያ ከዛ የሚወጣ ነው ህገ መንግስት ማለት። አሁን እነሱ ሙሉ በሙሉ መዋቅሩን ቆርጦ የኢትዮጵያ ህዝብ እንዳያውቅ ተደርጎ ተጨብልቆ በህገ መንግስት ውስጥ አምጥቶ የሚጠቀሙት ነገር ያ ማኒፑሌሽን ነው የሚባለው፣ ወይም ሱዶ ኮንስቲቱሽን አድርጎ ህዝቡም ሆነ ምሁራኑም ሆነ እንዳይነቃ አድርጎ ምንድን ነው ቀንጨብ አድርጎ ፊቱን ለማሳየት ኤግዛክቲቭ ሌጅስሌቲቭ እና ጁዲሽሪ ብሎ ከህግ መንግስት ጋር ቀላቅለው ማኒፑሌት ያደረጉትን ሶርት አውት አልተደረገም እስከ ዛሬ ድረስ። ምሁራን ፈጽሞ አንድም ምሁር አውቆም ይሁን ሳያውቁ ይሁን ለኢትዮጵያ ዘይንን በደል ያሳየ ማንም የለም። ስለዚህ ይሄ ድራፍት ለዓለም የተቀመጠውን ድራፍት ጽፈን ያቀረብነው ህዝቡም እንዲያውቅ ምሁራኖችም እንዲያውቁና የዓለም መንግስታትም እንዲያውቅ፣ ምክንያቱም ኢትዮጵያ ላይ የተሰራ ማኒፑሌሽን ያ ምንድን ነው? እነሱ ህገ መንግስትን እንደ ህግ በላይነት አድርጎ እንግዲህ ሴኮንደሪ ሎ የሚባለውን ፕራይመሪ ሎውን ሙሉ በሙሉ አምጥቶ ሴኮንደሪ ሎ ውስጥ ማኒፑሌት አድርጎ የህግ የበላይነት አስመስለው መንግስትን የሚቆጣጠር የመንግስት አካል የሌለው ለምሳሌ እግዚአብሔር ያሳይ። ሁለተኛ ደረጃ ትልቁ የፎርሙላዎች ይሄ አሁን 28ኛ ሆና ምንም ህግ ሳይኖራት 28ኛ ሆና የተመዘገበች ኢትዮጵያ ትልቁ ማንደቶሪ የሆነ የፌደራሊዝም መዋቅር ለዓለም ተግቦ ተቀመጠው ማንደቱ ምንድነው? አገር በፌደራል እና በክልላት አገር ነው የምትከፈለው። በክልል ወይም በጎሳን መሰረት አድርጎ በክልል አትከፈልም። አንዱ ትልቁ ብሪጅ ያረጉት ኮቨነንት ከፈረሙ በኋላ ዓለምን መንግስታት እንደገና ማኒፑሌት ያደረገው ኢትዮጵያ መንግስት ነኝ ባዩ ፌደራሊዝም ይጠቀማል ያለው ወይም ዲሞክራቲክ አገር ነኝ ያለ የሚናገረው ኢትዮጵያ መንግስት በሚያስገርም ሁኔታ ማኒፑሌት አርጎ የህግ በላይነት አስመስሎ የመንግስት ህግ ወይም ህገ መንግስት እንደ ህግ በላይነት አስመስሎ አገርን እየዘረፈ አገርን ህዝብን እየጨረሰ ያለው አንዱ ትልቁ ቁልፍ ያለው እዛ ጋር ነው ያለው። እና አንደኛ የዓለም አቀፍ ፌደራሊዝም ሞዴል ማስት ነው። አገር በክፍለ ሀገር ነው መከፈል ያለባት በክፍለ ሀገር ወይም ስቴት ይባላል ወይም ፕሮቪንስ ይባላል። እና ከዚህ ውጪ ቋንቋን መሰረት አድርጌ አገሪቷን በኤትኒክ ፌደራሊዝም እንዲታረግ የተደረገ በዓለም ላይ ፎርሙላ ያሁለት ብቻ ሴንትራሊዝም ፌደራሊዝም እና 27 አገሮች ሂንዲን በል አሜሪካንን በል ጀርመንን በል ሜክሲኮን በል ፓኪስታንን በል ናይጄሪያን በል ይህን ፌደራሊዝም ሞዴል የሚጠቀሙ በሙሉ ክፍላት ሀገር ነው። በሙሉ 27ቱንም ቁጥራቸው በሙሉ ፌደራሊዝም የሚጠቀሙ በሙሉ ክፍላት ሀገር ነው የሚጠቀሙት። ይሄ ዓለም አቀፍ ደረጃ ለሰው ልጅ በሰላም እንዲኖር ተጠንቶ የተቀመጠ ነው። እነሱ ግን በራሳቸው ስልጣን ሙሉ በሙሉ የህግ በላይነትን ደምስሶ ወደ መንግስት ነው ወደ ጋቨርንመንት ነው ወይም ወደ ህገ መንግስት ስኩጭ አድርጎ ህዝባችንና አገራችንን ዘርፏል። ለምን? የመንግስት ህግ መንግስትን የሚቆጣጠር መንግስት የለውም። ይሄ ፕራይመሪ ህግ ደግሞ መንግስትን ሙሉ በሙሉ ከአስከፈ የሚቆጣጠር መንግስት አካል አለው። ለምሳሌ 70 ሎየሮች ካንስቲቱሽናል ኮርት እንደገና 56ቱ ኮሚሽነሮች ለምሳሌ ሲቪል ሰርቪስ ኮሚሽን 14 ኮሚሽነሮችን ያዘ ነው። ቀጥሎ ኢሌክሽን ኮሚሽን 14 ኮሚሽነሮችን ያዘ ነው። ቀጥሎ ኦዲት ኮሚሽን 14 ኮሚሽነሮችን ያዘ ነው። ቀጥሎ ሂዩማን ራይት ኮሚሽን 14 ኮሚሽነሮችን ያዘ መስሪያ ቤት ነው። በአጠቃላይ 56 ሎየሮችን ያዘ 4 ሙሉ መስሪያ ቤት እና 14 ዳኞችን ያዘ የኢትዮጵያ የህግ የበላይነት ብሔራዊ ፍርድ ቤት የሚባለው ፈጽሞ የለም። እነዚህ መንግስትን የሚቆጣጠሩ መንግስት ናቸው። አካሃስ ከዚህ መንግስት በትንት ደሞዝ እንደሚቀጠር ሁሉ በትክክል አውቆ ያ ደሞዝ ከዛ በላይ ሳንቲም ወይ ሞር ቼክ ወስዶም እንደሆነ ካህስ ከዚህ የሚቆጣጠር ሙሉ በሙሉ የኢትዮጵያ ኢንዲፔንደንት ኢንስቲትዩሽን የሚባለው መንግስትን የሚቆጣጠር መንግስት አካል ሙሉ በሙሉ አንቀጽ 67 ለምሳሌ በአዲሱ ላይ ተጻፈው ምንድነው መከላከያ በቀጥታ ተጠርነቱ ለኢትዮጵያ ህግ በላይነት ስለሆነ መከላከያውን እንደልባቸው በትዕዛዝ መጠቀም የሚችሉ የኢትዮጵያን ፕሬዝዳንት መቆጣጠር የሚችሉ የኢትዮጵያን ፌደራል ዳኛ መቆጣጠር የሚችሉ የኢትዮጵያን ፓርላመንት ነው ኮንግረስ ወይም ህዝብ ምክር ቤት በአጠቃላይ መቆጣጠር የሚችል ራሱ ልዩ የሆነ መንግስት አካል ስለሆነ ያንን አስቀርተውታል። ባዶ አትርቋል። እና አገሪቷ ውስጥ አሁን ምንድን ያደረጉት በፕራይመሪ ሩል ኦፍ ሎ ወይም ፕራይመሪ ሱፕሪም ሎ ኦፍ ደ ላንድ ቆርጦ አስወጥቶ ዛሬ እያሽከረከሩ ያሉት በሰከንደሪ ሎ ህገ መንግስት ወይም ገቨርንመንት ሎ እዚህ እኛ ጋር ለምሳሌ ወደ 7 የሚደርስ መንግስትን የሚቆጣጠር መንግስት አለ። እዛ ሰሞኑን ያው ሰምተሃል ትራምፕን እንዴት አድርጎ እንደሚያስለቅሱ አይደል? ትራምፕን እንዴት አድርጎ እንደሚያስለቅሱ ሰምተሃል? ያ ማን ነው? መንግስትን የሚቆጣጠር መንግስት አካል ነው። ይሰማል?
አዎ ይተሰማል፣ ይሰማል።
አዎ እና ያ አሁን የኢትዮጵያ ማወቅ ያለበት መንግስትን የሚቆጣጠር መንግስት አካልና መንግስትን ለይተን እኛ እናውቅ። ምክንያቱም ከዚህ ቀደም በአባቶቻችን ጊዜም መንግስትን የሚቆጣጠር መንግስት አልነበረም። እስከ ዛሬ ድረስ የዲሞክራሲ ህግ በኢትዮጵያ አልነበረም። እስከ ዛሬ እስከዚህ ደቂቃ ግን የዲሞክራሲ ህግ የሚባለው ወይም ሱፕሪም ሎ ኦፍ ዘ ላንድ የሚባለው መንግስቲን የሚቆጣጠር መንግስት ሳይኖር ሲንግል በሲንግል ስኬሌተን የህግ በላይነት አይሰራ። በኢትዮጵያ ውስጥ ግን ሲንግል ስኬሌተን ማነው የህግ ምንድነው የሚባለው? የገቨርንመንት ሎው እኛ በኢትዮጵያ ባማርኛ ህገ መንግስት የሚባለው ገቨርንመንት ሎው ነው። እሱ ሲንግል ስኬሌተን ነው። መንግስትና ፓርላማ የሚያገባው ነው። እንደልባቸው ቢፈልጉ ይጠቀሙበታል፣ ባይፈልጉ አይጠቀሙበትም። እሱ ዓለም አቀፋዊ አይደለም። ፈጽሞ ከዓለም አቀፋዊ የህግ በላይነት ጋር ፈጽሞ የማይገናኝ የመንግስት ህግ ነው። እሱ የዋይም ህገ መንግስት ነው። አሁን ኢትዮጵያኛ የኢትዮጵያ ህዝብ የማይተባበረው ቢያውቅ ኖሮ እኔ ይተባበራልና አንድ ቀን ዓለምም የሚረዳን በዚህ ነው። ምክንያቱም ኮንስቲቱሽን የለንም። እነሱ ግን አስመስለዋል፣ ማኒፑሌት አድርጎ ኮንስቲቱሽንና የገቨርንመንት ነው ወይም ህገ መንግስትን አንድ ላይ ጨፍልቆ እየጨረሱን ነው የሚል ህዝቡ መተባበርና ማስቆም መቻል አለበት ነው። እና ለዚህ ነው እኛ ድራፍቱን ዓለም አቀፋዊ ድራፍት ነው ሞዴሉን የተከተለ ዩናይትድ ኔሽን ደግሞ በትክክል ቀርቦ ማለፍ የሚችል ምክንያቱም አሁን እነሱ ህገ መንግስትን ወስዶ ለዩናይትድ ኔሽን አላሳዩትም። እርግጠኛ ነኝ ምክንያቱም rule of law United Nations ደግሞ Human Rights Council ምንድነው የታለ ህገ መንግስት የታለ የመንግስት ህግ የታለ ሁለቱና እንደገና መንግስትን የሚቆጣጠር መንግስት የታለ ብሎ ስለሚጠይቃቸው እርግጠኛ ነኝ ለዩናይትድ ኔሽን የሚያሳዩ አይመስለኝም። ምክንያቱም የግብጽ የሴቶች መብት ስለማያስጠብቅ ዩናይትድ ኔሽን ፌል አድርጓል አንድ ጊዜ እና እነሱ ጨርሶም ለዩናይትድ ኔሽን ህገ መንግስትን ህግ ነው ብሎ አቀርቡትም አቃለው። ህገ መንግስት የህግ በላይነት አይደለም ፈጽሞ ግንኙነትም የለውም። ምክንያቱም የህግ በላይነት ፈጽሞ መንግስትን አይመለከትም፣ ፈጽሞ የኢትዮጵያን ፓርላማ አይመለከትም። ለዓለም ተጽፎ የተቀመጠ ፎርሙላ ነው። ያንን ፎርሙላ ተጽፎ ብቻ ለህዝብ ይቀርባል። ህዝብ ኮንሰንት መስጠት አለበት ይላል። ህዝብ ቮት እንዲያደርግ ናሽናል ሬፈረንደም ፎር ኒው ኮንስቲቱሽን እንዲደረግ ከምርጫ በፊት ይሄ መደረግ አለበት። ህዝቡ ፓወር አለው እና ህዝብ ተባብሮ ምርጫ ማስቆም አለበት። ያ ሙከራ ያረግን ምን ይጮህ በዚህ ምክንያት ነው።
አይ በጣም ጥሩ ሰፊ ማብራሪያ የሰጣችሁ መኮንን። ያው የህገ መንግስት መሰረታዊ የኢትዮጵያ ህዝብ ችግር ሆኖ ነው ያለው፣ አገሪቷን እየናጣት ያለው ይሄ ራሱ የህገ መንግስቱ ላይ ያወጡት ነውና እንዳልከው ነው። መንግስትን የሚቆጣጠር የመንግስትን ብልግና የመንግስትን ህገወጥና አልበኝነትን ለመሳሰሉት ተቆጣጥሮ ለዳኝነት የሚያቀርብ እንዲህ አይነት ነገር ወደዛ ልንመኝ የምንችልበት ዘመን በጣም ሩቅ ነው። ሆኖም ግን ቢያንስ ቢያንስ መሰረታዊ የሆነውን የሀገራችንን የህዝቡን አንድነት ሰላም ለመገንባት የሚያስችለውን ቋንቋ ተኮር የሆነው ሳይሆን ልክ አሁን አንተ እንዳልከው በዚህ የአስተዳደር ወሰንን መሰረት ያደረገ ፌዴራሊዝም በያገሩ አለ። ኢትዮጵያ ብቻ ነች እንግዲህ እንዳልከው በዘር በጎሳ ከፋፍለ ግዛ የሚለውን በዛ ላይ ያረፈ ህገ መንግስት ብሎ እንትና እነሱ ያው ስልጣን ላይ ለመቆየት ስለሚፈልገው ስለነበር ታነግና ኦነግ ስልጣኑን ተጋርተው የኢትዮጵያን ህዝብ አከፋፍለው ትግራይ ትህነግን ታላቋን ትግራይ ኦሮሞዎችም ደግሞ የኦሮሞን የበላይነትን ለማንገስ የፈለጉ የጠነሰሱት ሴራ ነበር። እስከዛሬ አዝግሟል። እንግዲህ አሁን አንተ ወደ አወጣኸው ወደ 129 ገጽ በአማርኛና በእንግሊዝኛ ተጻፈንት ነው። ይሄን ኢትዮጵያ ግቶ ለውይይት ቢያገኘው ኢትዮጵያም ውስጥ ተጽኖ ፈጣሪ ሊሆን ይችላል። አገራችን ወደ ሰላማዊ ሁኔታ ለመሻገር እንድትችል ከዘረኝነት አሳሰብ ወደ አብሮነትና ታሪክ በታሪክም አብሮ የቆየ ህዝብ ስለሆነ ይሄንን አይነት አስተዳደር እናረጋለን የሚል እንቅስቃሴ ቢጀመር ያንተም አስተዋጽኦ አንተም ሆነ አብሮ የሚሰሩት ትልቅ ለሀገር ውለታ ሊሆን ይችላል ብዬ ገምታለሁ። እስቲ እንግዲህ እናያለን ከጊዜ ሂደት ጋር። ይሄ መጽሐፍ ግን ለረቂቅ ሐሳብ ወይ ልበለው በደንብ ተበትኗል፣ ወደ ኢትዮጵያም ለማስገባት ይቻላል?
አዎ ተበትኗል። እስከዛሬም እየተበተነ ነው ያለው ውስጥ ለውስጥ። ለዶክተር አብይም እዚህ በመጣ ጊዜ በእጁ እኔ ነኝ የሰጠሁት። ለመንግስት የተለያየ ቁልፍ ቁልፍ ቦታዎች በአጠቃላይ አዳርሰናል እና እነ እስክንድር ነጋ እነ ልደቱ በአጠቃላይ በእጃቸው ይሄ መጽሐፍ ደርሰዋል። ይህ መጽሐፍ ምንድን ነው? ለዓለም አቀፍ ተጽፎ የተቀመጠ ህግ ነው። እኛ ለምሳሌ 1000 ዶክተሮች ወይ ፕሮፌሰሮች ወይ ሎየሮች ጻፉ ቢባል የሚጽፉት ይህንኑ። ምክንያቱም የህግ የበላይነት ፌዴራሊዝም 27ቱም ሀገሮች እየተጠቀመን ሌላ ፎርሙላ የለም በዚች ዓለም ላይ በዚች ምድር ላይ። አንድም ሰው ጻፈ 1000 ምሁራን ጻፈ ለውጥ አመጣም አንድ ነው። ዋናው በቅንነት ለህዝብ ማቅረብ ብቻ ነው ወሳኙ። ህዝብ ማቅረብና ህዝቡ ኮንሰንት እንዲሰጥ ህዝብ መቀስቀስ ነው። ይሄ ደግሞ በሂደት ይመጣል በሂደት እናገኛል የሚባል ነገር አይደለም። አንደኛ አገሪቷ ላይ የህግ በላይነት የለም 100% በአሁኑ ሰዓት። ሁለተኛ የወንጀል ህግ ነው ህገ መንግስት የሚባለው ወይም ጋቨርንመንት ሎው የሚባለው ወንጀለኛ ነው። ሰውን ከሰው ጋር ጄኖሳይድ የሚያመጣ በክልል የተከፈለ አገሪቷ በድንበርን እንዲኖር የተደረገ በጣም የወንጀለኛ ህገ መንግስት ነው። ይሄ ሰከንደሪ ሎው እነሱ የጻፉት ራሱ የመንግስት ህግ ራሱ ህዝብን የሚያጨርስ እስከዛሬ ህዝባችን ኦልሞስት ወደ 6 ሚሊዮን ህዝብ እንደሞተ ነው የሚገመተው። አማራ ብቻ 2.4 ኦልሬዲ የታወቀ ነው ዲፖፑሌት ተደርጓል። እና ይሄ ሁሉ ቸርቾችን የሚያቃጥሉ ዲስፕሌስመንት ለምሳሌ ኢንተርናሽናል ክራይም ነው። በኢትዮጵያ ውስጥ እየተፈጸመ ያለው አብዛኛው ጄኖሳይድ ነው። ይሄ ሰው ማረድ ምናምን ይሄ ጄኖሳይድ ነው። ያ ከየት የመጣ ነው? ራሳቸው የጻፉት ይሄ ፕራይመሪ ሎው ህገ መንግስት ብለው ጽፎ የፈጠሩት ወንጀል ነው ራሱ። እና በሂደት ከእኛ ሎለስ ካንትሪ ከሚባሉ ኢትዮጵያ አንድ ቁጥር ስለሆነች ሎለስ ሆና ትቀጥል የሚል ዓለም መንግስት የለም። እኛ ግን ተባብረን መጮህ አለብን። ምርጫ የምንሄደው ለውሸት ለምንድን ነው ምርጫ ለመሄድ የምንዘጋጀው? ምርጫ የለንም። አንደኛ ምርጫ የለንም። አገራችን በግራም በቀኝም በዚህ በኦኤልኤፍ በዛ በቲፒኤልኤፍ በወንበደ ተይዛ ነው ያለችው። ምንም ትርፍ የለንም። ግን ዓለም እንዲደርስልን ፒስ ኪፒንግ ገብቶ እኛ ለካንስቲቱሽን ቮት እንዲደረግ የኢትዮጵያ ህዝብ ቢተባበር እኮ የኢትዮጵያ ህዝብ የበላይ ነው። አሁንም በሶስት ቀን ማድረግ ይችላል። ዩክሬን ችሏል። ዩክሬን ችሎ ዛሬ በክፍለ ሀገር በሰላም መንግስትን የሚቆጣጠር መንግስት አስቀምጦ ይኸው በሰላም አለ። እና ጋናም ችሏል፣ ሬፈረንደም ወጥቶ መንግስትን የሚቆጣጠር መንግስት አድርጓል። ኬንያም ህዝብ አድርጓል። በአጠቃላይ አንድ ላይ ወጥቶ ናሽናል ሬፈረንደም ፎር ኒው ካንስቲቱሽን ብሎ የኬንያም ህዝብ 2010 ላይ አድርጓል። ኬንያ ህዝብ ለምሳሌ ጁዲሽሪ ነጻ መንግስትን የሚቆጣጠር መንግስት አለው አሁን ኬንያ። ስለዚህ 4 ሀገሮች አሉት። ሳውዝ አፍሪካ ለምሳሌ መንግስትን የሚቆጣጠር ምን አላቸው? ካንስቲቱሽን ኮርት ለብቻ አለው ሳውዝ አፍሪካ ራሱ። ከፌዴራል ኮርትን የሚቆጣጠር መንግስትን የሚቆጣጠር ካንስቲቱሽናል ኮርት አለው። በአፍሪካ ውስጥ እንግዲህ ወደ 4 ሀገሮች መንግስትን የሚቆጣጠር መንግስት አላቸው። ያ ማለት አትሊስት ፎርማል የሆነ የህግ በላይነት አላቸው ማለት ነው። የቀረው የአፍሪካ ህዝብ ሎለስ ካንትሪ ነው። የኢትዮጵያ ደግሞ የባሰ የሚያጫርሰን የሚያጋድል የመንግስት ህግ ራሱ ወንጀለኛ ነው። ስለዚህ እኛ ቶሎ ብለን የኢትዮጵያ ህዝብ አሁን ተባብረን ከሞት መዳን አለብን እና ዝም ብለን ለውጥ ይመጣል ወይም ምርጫ የሚባለው ነገር አንደኛ እኛ ከርት መሆናችንን ወቅ ምርጫ የለንም። ምርጫም ለውሸት የሚደረግ ምርጫ ነው። በህዝብ ተመርጫል፣ በህዝብ ነው መረጠኝ ለማለት ዶክተር አብይ ያቀደው ያወጣው ያድግ ፕላን ነው። ስለዚህ የኢትዮጵያ ህዝብ ቁርጡን ማወቅ አለበት፣ ውሳኔ ማድረግ አለብን። ለዚህ ነው የኢትዮጵያ ቤተክርስቲያን ራሷ እናታችን ሆና ህዝቡን መሰብሰብ አለባት። በኮሚኒቲ ህዝቡን ማደራጀት አለባት። እንደ ደዝሞንድ ቱቱ እና እንደ ቲንግ ማርቲን ሉተር የእያንዳንዱ ቤተክርስቲያን መሪዎች ኃላፊነት አለባቸው። ነገር ግን ቅጥራቸው ጠፍቶ ቅጥር የላቸ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅጥሯ ፈርሷል። ቅጥር ማለት ምንድን ነው? ህዝብ ነው። ህዝብን በኮሚኒቲ ማደራጀት ሶሊዳሪቲ ነው እና ዩኒቲ ኢንተግሬሽን ነው። ዩኒቲ የኢትዮጵያን ህዝብ ዩኒቲ መፍጠር ነው እንጂ ፖለቲካ አይደለም። ሮንግ ኢንተርፕሬቴሽን እየጨረሰን ስለሆነ እናታችን የኢትዮጵያ ኦርቶዶክስ በተለይ ባላፍነት አባቶቻችን እንዲረዱን ወደ እነሱም ደግሞ አፕላይ ያረ እየጮህን ነው ያለነው እና እነሱ መሰረት አድርጎ ከአባቶቻችን ከቸርችና የኢትዮጵያ ኮሚኒቲ መለያየት የለበትም። በፍጹም ቸርችና የኢትዮጵያ ኮሚኒቲ ተለያይቶ እያለቅን ያለነው አንድ ቁጥር እና ይሄ ነገር መታረም አለበት። ይሄንን ነው የምናስተላልፈው መልእክት።
በጣም ጥሩ ነክ ነው። እሱ መሰረታዊ ጉዳይ ነው። ህዝብን የሚሰበስብ የእምነት ተቋም ነው። ሌሎች ማህበራዊ ስብስቦችም አሉ። ግን በአገራችን በባህላችንም ሆነ በታላላቅ ሃይማኖት እንግዲህ የምንላቸው እስልምና ሃይማኖትና ክርስትና እምነት ተከታዮች መሰባሰቢያ ቦታቸው የእምነት መገልገያ ቦታ ላይ ነው እና አባቶችም ይሄንን ለፍትህ ቆመው የሚደርሰውን በደልና ግፍ ቢያንስ ህዝቡን በማስተማር ለመብት ለነጻነት እንዲቆም አበረታታት ይጠበቅባቸዋል። እንግዲህ እስከዛ ድረስ ይህን አላደለንም። ቅስቀሳው እንግዲህ ከእናንተም ከሌላውም ከሁላችንም በሚቀርበት ጊዜ ምናልባት ህሊናን ጭሮ ወደዚህ ትግል የሚቀሰቀሳቸው ከሆነ ጥሪው መቅረብ አለበት። በተደጋጋሚ ጥሩ ነው የተቀረብከው ሀሳብ ህብረተሰቡ የሲቪክ እንትኑና የቤተክርስቲያን ድርጅቶቹ አንድ ላይ ታይዘው ለፍትህ መጮህ አለባቸው። ይሄ ተወሳኝ ነው ለሀገራችንና እንዳልከው ነው። ስለምርጫውም ቢሆን ምንም ነገር የለም። በአዲሱም ጠቅላይ ሚኒስትር ህገ መንግስቱን አልለውጥም ብለው ነው የተናገረው እና ይሄን ነገር ለማስለወጥ እነዚህ ነገሮች መሰረታዊ ሆኑ የመብትን ጥያቄዎች ለማስለወጥ ህዝቡ እንቅስቃሴ ማድረግ አለበት። ይሄን ካላረገ ያው ገዥዎቻችን ለፈለጋቸው የፈለጋቸው ውሳኔ እየሰወሰኑ ከላይ በስልጣናቸው ለማቆየት በመግደል በማስፈራራት ነው የሚኖሩት ማለት ነውና ጥሩ ነው። ይሄንን እንግዲህ ረቂቅ ሐሳብ ሁላችንም አስተጋባት ኖርብናል። በአገራችን ውስጥ ገብቶ ህዝቡ በአሳሰቡን ወርሶ ይሄ አገራችን ያጠፋ ህልውናውን እየወረወረ እንትን እያለ ያለውን የከፋፍለ ግዛ እንትን መለወጥ ወሳኝ ነው። ይሄ መሰረት አሁ የፖለቲካው እንትን መራመዳል የሚሉት ይሄንን በደንብ መግፋት አለባቸው። ህገ መንግስቱ የሚባለው መሰረዝ አለበት፣ መለወጥ አለበት። ይሄ ዘመናዊ በሆነ ህብረተሰቡ ሊያቀናጅና ሊያስተሳስር በሚችል አንድነት ልብልጽግና እንደሚያመጣና ሀሳብ በሙሉ ተደጋፊነት ያለው ነው። እስቲ ወደ አንድ ሌላ ጉዳይ ልውሰድ። ሰዓታችን እንትያለ ነው። አንድ በቅርቡ የኢትዮጵያ ህልውና መድህን ህብረት የሚባል ስብስብ ይፋም ተደርጓል። እንግዲህ በእንግሊዝኛ ሲናገሩ ትንሽ ጠበቅ ይላል መሰለኝ። የኢትዮጵያ ሳልቬሽን
ሰርቫይቫል
ሳልቬሽን እና ይሄ ድርጅት በዚህ ድርጅት ያለህ ሚና ምንድነው? አላማው ምንድነው? እስቲ አጠራርከኝ ነው። ምክንያቱም ድርጅት ይፈጠራል፣ አንዱ ድርጅት ስሙን ሳናቀው ይጠፋል፣ ሌላ ይመጣልና ይሄ ምን ያህል የተጠና ነው? ስራውን እቅዱንስ እንዴት እያካሄደ ነው?
አዎ፣ ኢሳ የሚባለው በእንግሊዝኛ አብሬቤት ሲደረግ ኢትዮጵያን ሰርቫይቫል ሳልቬሽን አሶሲሽን ኢሳ የተቋቋመው ሁለት አላማ አለው። አላማው ምንድነው? አንደኛ ኢሚዲየት ኮዙ ማለት ነው። ኢሚዲየት ኮዙ እነሱ አስቀድሞ ፕላን ባወጡት መሰረት አማራን መጨረስ፣ የኢትዮጵያ ኦርቶዶክስ መጨረስ እና የኢትዮጵያ ፊደል ታሪካዊ ፊደላችን መደምሰስ አለብን ብሎ በተነሱት አላማ ኦልሬዲ መጨረሻ ቻፕተራቸው ደረጃ ስለደረሱ ይህንን አይኑን አውጥቶ ፈጥሮ የመጣውን ፕላን ወደኋላ ለመመለስ መላው የኢትዮጵያ ሕዝብ በአንድ ላይ አሁን መነሳት አለብን። ስለዚህ ከአማራ ጎን መላው ከደቡብ፣ ከምስራቅ፣ ከምዕራብ፣ ከሰሜን ያለን ኢትዮጵያዊነን የምንል ሁሉ ይህንን የኦነግን ፕላን የቲፒኤልኤፍን ፕላን ኢትዮጵያን የማጥፋት ፕላን ወደኋላ ለመመለስ አንድ ላይ መቆም አለብን የሚል አጀንዳ ይዘን የተነሳ ነው። የአማራ ህዝብ እንዳያልቅ፣ ኦርቶዶክስ ቤተክርስቲያን ተቃጥላ እንዳታልቅ፣ የኢትዮጵያ ፊደል ታሪካዊ የኢትዮጵያ ብቻ ሳይሆን በአፍሪካም ደረጃ የሌለ ኤቢሲዲ ሳይፈጠር ኢራቆች ኤቢሲዲ ሳይፈጥሩ በፊት አባቶቻችን በዓለም ታሪክ በዓለም ላይ ፈጥሮ ያስተላለፉት ፕሪዘርቭ ማድረግ ሲቻል እነሱ መጥፋት የለባቸውም የሚል የአንደኛ አላማችን በዚህ በሶስቱን ለመከላከል መላውን ኢትዮጵያ ህዝብ አንድ ለማድረግ የተቃ አንዱ አላማ ሄ ነው። ሁለተኛው አላማ ያው እንደነገርኩ ነው በአለም ላይ የተቀመጠው የህግ የበላይነት የኢትዮጵያ ህዝብ ቦታ አድርጎ ኢምፕሊመንት እንዳይደረግ በህገ መንግስት ራሱ በጻፈው በህገ መንግስት እና ፓርላማ መንግስት ጽፎ መንግስት አጥርቆ ማነው ለፓርላማ አጥርቦ የመንግስት ፓርላማ ባጸደቀው ህግ የኢትዮጵያ ህዝብ እየተዳደረ ስለሆነ ይሄ ማኒፑሌሽን መቆም አለበት። ምክንያቱም ህገ መንግስት ማለት ፕራይመሪ ሎው አይደለም ሰከንደሪ ሎው ነው እና መንግስትን የሚቆጣጠር መንግስት ለሌለ ይሄንን ለማስቆም ነው የኢትዮጵያ ህዝብ የግድ ምርጫ ከመሄድ ለዓለም መንግስታት ጮህን። አሁን በአሁኑ ጊዜ የተለያየ ቦታ ዓለም መንግስታት ፒስ ኪፒንግ ይሁን ምንም ይሁን ይሄንን መከራ ከላች ላይ እንዲሄድ አድርጎ ዩናይትድ ኔሽን ተነጋግሮ ሞት መሆን አለበት። የህግ በላይነት የለንም። ህገ መንግስት ማሻሻል የሚባል ነገር አያስፈልግም። ምክንያቱም ህገ መንግስት የመንግስት ህግ ነው። ኢትስ ኤ ጋቨርንመንት ሎው። ተሻሻለ አልተሻለ
አርማጭቻችን የተለሰሙ ቋራስ ላጋጠመን በዚህ በመከታተያ ሙዚቃ የተከታተላችሁ ጠብቁን እንግዳችን እንደገና እናስገባለን።
እሺ ጥሩ ነው። ይቅርታ ጠይቃለሁ በማከል ተቋርጧል። የኢሳ ዋና ሁለተኛው አላማ በኢትዮጵያ ውስጥ በአሁኑ ሰዓት የህግ የበላይነት የለም። ኢትዮጵያ ሎውለስ ካንትሪ ከሚባሉት አንድ ቁጥር ላይ የተመዘገበች ሀገር ናት። ኢትዮጵያ በአሁኑ ሰዓት የምትተዳደረው በህገ መንግስት ነው እንጂ የህግ የበላይነት የላትም። ህገ መንግስት የህግ በላይነት ያስፈልጋል። ምክንያቱም የህግ በላይነት ከላይ ሳይኖር አገር በህገ መንግስት ብቻ አትተዳደር። ምክንያቱም ህገ መንግስትን የሚቆጣጠር ሌላ የአገሪቷ የህግ የበላይነት መኖር አለበት። መንግስትን የሚቆጣጠር መንግስት መኖር አለበት። ህግ ለሁለት ይከፈላል ብያቸዋለሁ። አንዱ ሱፒሪየም ሎው ኦፍ ዘ ላንድ ነው። ህገ መንግስት ግን የመንግስት ህግ ነው። ጋቨርንመንት ሎው ነው። ኮንግረስ ያወጣል በየአመቱ። እኛ ጋር እዚህ እንግሊዝ ሀገርን በኮንግረስ ወይም ፓርላማ ያወጣል በየአመቱ። ሎው ሜከርስ የሚያወጡት ነው። ህገ መንግስት ማለት ጋቨርንመንት ሎው ነው። በኢትዮጵያ ለምሳሌ ፓርላማ በየጊዜው የህግ አውጪዎች አሉ። ህግ መወሰኛ ምናምን ፌደራል አለ ምናምን ይባላል። ህግ ያወጣሉ። ያ የህግ የበላይነት አይደለም። በየትኛውም አገር ላይ ኮንግረስ ይሁን ፓርላማ ይሁን ህግ አወጣሉ። የአንድ አገር ሎው ሜከርስ ህግ አወጡም። ህግ አወጣሉ እንጂ የህግ የበላይነት አወጡም። የህግ የበላይነት ለዓለም የተቀመጠ ስለሆነ እንደ ባብል የአንድን አገር ህገ መንግስት ይቆጣጠራል። የህግ የበላይነት ቁጭ ብሎ ምክንያቱም በዛ አይነት ነው ኢንስቲትዩሽናሊ ኢምፕሊመንት የተደረገው። ይሄ በትክክል ኢምፕሊመንት ተደርጎ ከዛ በኋላ ነው መንግስት ማለት ክሬቲቭ ኢንቲቲ ነው። ህግ አውጪዎች አሉ፣ ህግ ወሳኞች አሉ። ግን የህግ በላይነትን ተከትሎ ነው እንጂ ህግ በላይነት ሳይኖር ህገ መንግስት በጽሙ ለአንድ ሀገር አይሰራም፣ አገሪቷን አይመራም። ፕራይም ሚኒስቴር የሚመራ ህግ የለም። በአሁኑ ሰዓት ፕራይም ሚኒስተር ቢሰርቅ ወይም ሰው አላጋባ ቢያስገድል ፕራይም ሚኒስተርን ወዲያው ከሶ ፍርድ ቤት የሚያቀርብ የህግ የበላይነት የለም። ምክንያቱም ፕራይም ሚኒስተር አሁን ራሱ ባለስልጣን ሆኖ ህገ መንግስት የሚባለው የራሱ ነው፣ የፕራይም ሚኒስተሩ ስር ነው ያለው። ፕራይም ሚኒስተር እንደፈለገ ሰውን ማሰር ይችላል፣ መፍታት ይችላል፣ ማስገደል ይችላል። ምክንያቱም ፕራይም ሚኒስተርን የቀጠረው የህግ የበላይነት በኢትዮጵያ ውስጥ የለም። ያለው ህገ መንግስት ነው ያ ደሞ ጋቨርንመንት ሎው ነው ስለዚህ ነው የኢትዮጵያ ህዝብ አካውኑ ነው ናሽናል ሬፈረንደም ፎር ኒው ኮንስቲቱሽናል ቢል ሁላችን ከዳር እስከ ዳር ጮህን በአለም መንግስታት እርዳታ ፒስ ኪፒንግን ተሰጥቶን ህጉ ቦት እንዲደረግ መጽሐፉ ተጽፎ ኦልሬዲ ተዘጋጅቷል ህጉ ይሄ መጽሐፍ ግን ለህዝብ ይቅረብና ህዝቡ ቦት ያድርግ ይላል ያለም ስለዚህ ህጉን ቦት እንዲያደርግ እንዲረዳን አንደኛ ህዝቡ መከባበር አለበት ህዝቡ ኮንሰንት መስጠት አለበት አሁን ምን ለምነው የኢትዮጵያ ህዝብ ትብብር ነው መንግስትን አይደለም ይሄ የህግ በላይነት የሚባለው ፈጽሞ መንግስትን አይመለከትም ምክንያቱም ጸረ መንግስት ነው መንግስት አይፈልግም ህዝብ ግን መዳለት ስለሆነ መፈለግ አለበት ለመንግስት መርዝ ነው ለህዝብ መዳለት ነው የህግ በላይነት ስለዚህ መንግስት የህግ በላይነት እንዲመጣ ፈጽሞ አይፈልግም ዶክተር አብይ ህዝቡን የሚያታልሉት በዚህ ምክንያት ነው ህዝብን የሚያታልሉት እና ይሄ መታወቅ አለበት ህዝቡ መበርታት አለበት ይሄ ነው እንግዲህ በኔ በኩል መልክቱ ይሄ ነው ከምርጫው በፊት ናሽናል ሬፈረንደም ፎር ኤ ኒው ኮንስቲቱሽን የሚባለው ቅስቀሳ ይሄንን መልክ በየአቅጣጫው ህዝቡ በአንቀሳቀስ እንደ ቱኒዚያ እንደ ዩክሬን አንድ ላይ ወጥተን ናሽናል ሬፈረንደም እንደ ኬንያ ህዝብ እንደ ቬኔዙዌላ አንድ ላይ ወጥተን ተቃውሞ አሰምተን መጀመሪያ የህግ በላይነት ቮት ይደረገ በህገ መንግስት ስር እያለቅን አንቀጥልም ማለት ነው ህገ መንግስት በፍጹም አገር አይመራም ለህዝብ መርዝ ነው ለመንግስት መድኃኒት ነው ስለዚህ መርዝ የዋጥን በሽታ ከመሞት ይልቅ ይሄ በአለም ላይ የሌለ ምንድን ነው ማኒፑሌት ያደረጉት የህግ የበላይነት ነው ብሎ ጨፍልቆ ነው ህዝቡን እያታለሉ እየተጠቀሙ ያሉት ነገር ግን ማስ ቢ ሶርትድ መለየት አለበት የህግ የበላይነት ለብቻ ነው ህግ የበላይነት የሚቆጣጠረው መንግስት ራሱ ለብቻ ነው በአንድ ሀገር ውስጥ መንግስትን አይመለከትም ፌደራል መንግስትን ፈጽሞ አይመለከትም ምክንያቱም የህግ የበላይነት ብሔራዊ ፍርድ ቤት ራሱን የቻለ ለብቻ ነው ስራው የመንግስትን የሚቆጣጠር መንግስት ስራው መንግስትን መቆጣጠር ነው ህዝብን አይደለም ህዝብ ግን በመንግስት ስር በመንግስት ማዋቅር በፌደራል መንግስት ይተዳደራል ግን መንግስት ጥሰት ሲያደርስ ቶሎ ብሎ እጁን የሚቆርጥ መንግስት አካል ያስፈልጋል ለአንድ ሀገር ያም ምን ይባላል የህግ የበላይነት ይባላል ኢትዮጵያ ውስጥ አለ ዜሮ የለም ያለው የመንግስት ህግ ብቻ ነው ህገ መንግስት ነው ያለው ስለዚህ በህገ መንግስት ስር ሆኖ ምርጫ እንዳለን የሚል ኢትዮጵያ ምንን ማወቅ አለበት ማኒፑሌት ተደርገን ነው በክልል የምንከፈለው ለምሳሌ ኦሮሚያ ተብሎ ክልል ተመልክ ያ የተቀበረ ቦምብ ነው ያ ምንድነው 40 ሚሊዮን የሚደርስ ኢትዮጵያ ህዝብ ያለበት ክልል ውስጥ ቢያንስ ከ5 እስከ 6 ሚሊዮን የሚደርስ ኦሮሞ ህዝብ ነው ያለው እዛው ግን የኢትዮጵያ ህዝብ ተመልከት አማራ ብቻ 11 ሚሊዮን አለ እዛ ሌላው የቀረው ኢትዮጵያ ህዝብ ሲታይ 40 ሚሊዮን አለ የባጠቃላይ እና በ40 ሚሊዮን ካለበት እዛ ኦሮሞ ስንት አለ ተብሎ ካልኩሌቱን ካብደረክ የአባትና እናት የተለያየ የተወለዱትን ከውስጡ አውጥተ ንጹህ ኦሮሞ ብቻ በአባቱ በእናቱ ያለውን ብታረግ ወደ 5-6 ሚሊዮን ኦሮሞ ነው ያለው በኦሮሚያ ውስጥ ያ ደግሞ ታይሚንግ ቦምብ ይባላል ነገ የሚፈነዳ ቦምብ ነው የቀበሩ ማለት ነው ይሄ በአለም አቀፍ ደረጃ ፈጽሞ ወንጀል ነው ክልል ከሀገራችን መደምሰስ አለበት ሀገራችን በፌደራሊዝም መተዳደር አለባት ፌደራሊዝም ፎርሙላ ደግሞ ፈጽሞ ክፍለ ሀገር ያለ ሆነች ሀገር ፌደራሊዝም ነኝ ማለት አትችልም ውሸት ነው እንደገና ዲቮሉሽን የለውም መንግስት ከማዕከላዊ ሆኖ እስከ ታች ክፍለ ሀገሩ ሁሉ እያዘዘ እንደገና ፌደራሊዝም ነኝ ማለት አይችልም በፎርሙላ የተቀመጠው ዲሴንትራሊዝም ነው ሁሉም ክፍለ ሀገር ራሱን በራሱ ትልቁ ዋና ከተማ ራሱን በራሱ እስከ መጨረሻ ሚኒሲፓሊቲ ድረስ ራሱ በራሱ ማስተዳደር ማለት ነው ፌደራሊዝም ማለት ንጹህ ዲሞክራሲ ማለት ነው እና ይሄንን የተጠቀስ ማወቅ አለበት
አንተ መኮንን በጣም ሰፊ ማብራሪያ ሰጠን ይሄ ራሱን የቻለ የሴሚናር የትምህርት ጊዜ ተከፍቶ ሰፊ ሰዓቶችን ይዞ በውይይት በሐሳብ በማዳበር ያቀና መስተናገድ ያለበት ነው። ይሄ ራሱ ጥሩ ጅምር ነው። የተቀደሰ ሐሳብ ለማና ያላችሁ ያለው እንግዲህ ሁላችንም እንጋራው ነው። በጽናት ከተያዘ ግብ ይመታል። ለኢትዮጵያ ሙስሊም እንግዲህ ህዝብ ኢትዮጵያ ህዝብ መካከለም ይሄ ውይይት እንደዚህ በዚህ መልኩ እንዲቀጥል ሁላችንም አስተዋጽኦ እናደርጋለን። አቶ መኮንን በዚህ አጋጣሚ እንግዲህ ከሌሎችም ኢትዮጵያውያን ጋር በመሆን የምታከዳቸውን የራስን ድርሻ የመወጣት በአጠቃላይ የቆምክበት አስተሳሰብ የኢትዮጵያ ጥንታዊነትና የህዝቡን አብሮነት የለውጡን ቅስቀሳ እንዲሆን የምታረጋቸውን ትግሎች ስለምንጋራ በየጊዜው እንግዳችን ብትሆን ደስተኞች መሆናችን በዚህ አጋጣሚ መግለጽ ፈልጋለሁ። በዛሬው ጌታችን ለኢትዮጵያውያን ግዛቢዎች እንዲያገኙ ስለጋራ ችግራችን ችግሮቻችን ሰጥተው ማብራሪያዎች በሁላችንም እንድታምሩ ተቀርጾ እንድንቆይ እንድንሰራበት እንድናስብበት ህግናችንን የሚጭሩ ነገሮችን አዋይተናል እና በዚሁ እንግዲህ ከበረ ሰላምታ በማቅረብ እንሰናበታለን። ለናሁን
ያሬሪ ባርከይ ጂጋ ድርጋ መሰግናለሁ። ተቆላ ጌታይ ባርከይ
እሺ ሰጠናስልኝ እንግዲህ
ሰላሙን ሰላሙ
አድማጮቻችን ከስዊድን ስቶክሆልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የዛሬውን የህዳር 14 ቀን 2012 ዓ.ም ተመረጥ ወይንም የኖቬምበር 24 2019 ስርጭታችንን ያስተናገድናችሁ ተኩላ ወርቁ እና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነኝ። በደህና ቆዩልን እያልን ሰናበታለን። ድል ለኢትዮጵያ ህዝብ።
Get up.